ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኃላፊዎች ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ
ጠቅላይ ሚኒስትር አብይ አህመድ ናቸው ድምጻቸውን የሰማነው። የለገጣፎን የቤቶች ማፍረስ ጉዳይ አስመልክቶ ከተናገሩት አስተያየት የተወሰደ ነው። በዜና መጽሔት ክፍለ ጊዜ ዝርዝሩ ይቀርባል።
በአሁኑ ወቅት የሚፈጸሙ ነዋሪዎችን የማፈናቀልና ንብረታቸውንም የማውደም አድራጎት የዲሞክራሲ ትግሉን ያጨልመዋል ሲል የመላው ኢትዮጵያ አንድነት ድርጅት አስጠንቅቋል። በዕለቱ አቢይ ርዕስ ዝርዝሩን ይዘናል።
ለምሽቱ ካሉን የዓለም ዜናዎች መካከል ናይጄሪያውያን ባለፈው ቅዳሜ ካካሄዱት ፕሬዝደንታዊ ምርጫ እየገባ ያለው የድምፅ ውጤት እንደሚያሳየው ፕሬዝደንቱ ሙሐማዱ ቡሃሪ እየመሩ ናቸው። ዋናው ተቃዋሚ ፓርቲ ግን የድምፅ ቆጠራ ውጤቱን ተቀባይነት የሌለው በማለት ውድቅ አድርጎታል። ጸረ መንግስት ተቃውሞ እየተባባሰ ባለባት በሱዳን ፕሬዝደንቱ አልበሽር ለአንድ ዓመት የሚዘልቅ አገር አቀፍ አዋጅ ማወጃቸው በጥልቅ ያሳሰባት መሆኑን ዩናይትድ ስቴትስ አስታውቃለች የሚሉትና ሌሎችም አሉን።
አድማጮች፣ ሰሞኑን በገጠመን የቴክኒክ እክል ሳቢያ በትላንትናው ዕለት ማሰማት ያልቻልናቸውን በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ዛሬ ይዘናል። ጤና ይስጥልን፣ እንደምናመሻችሁ። ሌሎች በርከት ያሉ የወቅታዊ ጉዳዮች ላይ ያተኮሩ ቅንብሮችን ማክለን ከዛሬ ማክሰኞ የካቲት 19 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሬስ ሪገስ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና። ናይጄሪያውያን ባለፈው ቅዳሜ ካካሄዱት ፕሬዝደንታዊ ምርጫ እየገባ ያለው የድምፅ ውጤት እንደሚያሳየው ስልጣን ላይ ያሉት ፕሬዝደንት ሙሐማዱ ቡሃሪ እየመሩ ናቸው። ዋናው ተቃዋሚ ፓርቲ ግን የድምፅ ቆጠራ ውጤቱን የተሳሳተና ተቀባይነት የሌለው ብሎ ውድቅ አድርጎታል። ትናንት የናይጄሪያው ነጻው ብሔራዊ የምርጫ ኮሚሽን በሰጠው መግለጫ ቡሃሪ ቢያንስ በስድስት ክፍላተ ሀገር፣ ዋናው ተፎካካሪያቸው አቲኩ አቡበከር ደግሞ በፌዴራል ካፒታል ክፍለ ግዛት እንዳሸነፉ ነው ያስታወቀው። የአቲኩ አቡበከር ህዝባዊ ዲሞክራሲያዊ ፓርቲ ሊቀመንበር ኡቼ ሴኮንዶስ በበኩላቸው ፓርቲያቸው በናሳራዋ ክፍለ ሀገርና በዋና ከተማዋ የድምፅ ቆጠራ መዛባት እንዳለ ደርሶበታል ብለዋል። አቡጃ ላይ በተካሄደ ጋዜጣዊ መግለጫ የተቃዋሚ ፓርቲው ሊቀመንበር ሲናገሩ የቡሃሪ መንግስት ከምርጫው ኮሚሽን ጋር ተመሳጥሮ በሀገሪቱ ዙሪያ በሚገኙ የድምፅ መስጫ ጣቢያዎች ቆጠራው እንዲዛባ እያደረገ ነው ሲሉ ወንጅለዋል። እኛ ደግሞ ትክክለኛውን የድምፅ ውጤት ከየምርጫ ጣቢያው ይዘናል ሲሉም አክለዋል። በናይጄሪያ በ36ቱም ክፍላተ ሀገርና በፌዴራል መዲና ክፍለ ግዛት በጠቅላላ ምርጫው የተካሄደ ሲሆን በአንዳንድ የድምፅ አሰጣጥ ሂደቱ በተዛባባቸው አካባቢዎች እንዲዘገይ ተደርጓል። ከሰባ የሚበልጡ የሲቪል ማህበረሰብ ድርጅቶችን ያቀፈው ደ ሲችዌሽን ሩም የተሰኘው ቡድን እንዳስታወቀው ከምርጫው በተያያዙ ሁከቶች ቢያንስ 39 ሰው ተገሏል። የምርጫ ኮሚሽኑ በአንዳንድ አካባቢዎች ድምፅ አሰጣጡ እንዲዘገይ ቢደረግም በአፈጻጸሙ በአጠቃላዩ ረክተናል ማለቱን የፈረንሳይ የዜና ወኪል ዘግቧል። በናይጄሪያ የዩናይትድ ስቴትስ አምባሳደር ስቲዋርት ሲሚንግተን ትናንት ሰኞ በሰጡት መግለጫ ህዝቡ ብሔራዊ የምርጫ ኮሚሽኑ የድምፅ ውጤቶችን አጠናቅሮ ይፋ እስከሚያደርግ በትዕግስት እንዲጠብቅና ከሁከት እንዲቆጠብ ጥሪ አቅርበዋል።
ጸረ መንግስት ተቃውሞ እየተባባሰ ባለባት በሱዳን ፕሬዚዳንት ኦማር ሐሰን አልበሽር ለአንድ ዓመት የሚዘልቅ አገር አቀፍ የአስቸኳይ ጊዜ አዋጅ ማወጃቸው በጥልቅ ያሳሰባት መሆኑን ዩናይት ስቴትስ አስታወቀች። በተባበሩት መንግስታት ድርጅት የዩናይት ስቴትስ ተጠባባቂ አምባሳደር ጆናታን ኮኸን ትናንትና ሰኞ ለመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ባሰሙት ንግግር ፕሬዚዳንት በሽር ባለፈው አርብ የደነገጉትን የአስቸኳይ ጊዜ አዋጅ አንድምታ መገምገማችንን ቀጥለናል ነው ያሉት። ፕሬዚዳንቱ በትናንቱ አስቸኳይ ጊዜ አዋጃቸው ካለፈቃድ ህዝባዊ ስብሰባና የተቃውሞ ሰልፍ የሚከለክሉ ተጨማሪ ገደቦችንም ደንግገዋል። የዩናይትድ ስቴትሱ አምባሳደር የሱዳን ህዝብ ደህንነቱ አደጋ ላይ ሳይወድቅ ብሶቱን የሚገልጽበት ድባብ ሊፈጠርለት ይገባል ብለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለሚያካሂዱት ሁለተኛ ስብሰባቸው ዛሬ ማክሰኞ ማታ ቪየትናም ዋና ከተማ ሃኖይ ገብተዋል። ፕሬዚደንቱ የፒዮንግያንግን የኒውክሌር ትጥቅ መፍታት የሚያስችል የሆነ መንገድ የመተለም ተስፋ ሰንቀው ነው የተጓዙት። ትራምፕ ከፕሬዝደንታዊው አውሮፕላን ኤርፎርስ ዋን ሲወርዱ ዋና ዋና የቪየትናም ባለስልጣናትና የዩናይትድ ስቴትስ አምባሳደር ዳንኤል ክሪንተንበርግ እንዲሁም ነጭ መለዮ ልብስ የለበሱ የክብር ዘብ አባላት አቀባበል አድርገውላቸዋል።
የሰሜን ኮሪያ መሪ ኪም በበኩላቸው በብረት ለበስ ባቡራቸው በደቡባዊ ቻይና በኩል አድርገው ሚስተር ትራምፕ ከመድረሳቸው ሰዓታት ቀደም ብሎ ሃኖይ ገብተዋል። ኪም ወደ ሃኖይ ሜሊያ ሆቴል ቦሌ ሞንዚን ሆነው ሲያመሩ የአገራቸው የደህንነት ጥበቃ አባላት መኪናውን ከበው ሮጥ ሮጥ ሲሉም ታይተዋል። ሁለቱ መሪዎች ነገ ረቡዕ ለጥቂት ጊዜ ይገናኙና ከሁለት ዋና ዋና ረዳቶችና ከአስተርጓሚዎቻቸው ጋር ሆነው ራት ይበላሉ። ከፕሬዚዳንት ዶናልድ ትራምፕ ጋር የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንዲሁም ተጠባባቂ የዋይት ሀውስ ጽህፈት ቤት ሹም ማይክ ሙልቬኒ አብረዋቸው ተጉዘዋል። ሁለቱ መሪዎች ተነገ ወዲያ ሐሙስ ተጨማሪ መደበኛ ውይይትም ያካሄዳሉ ተብሎ ይጠበቃል። አንድ የተባበሩት መንግስታት ድርጅት ጉባኤ በየመን ለአራት ዓመታት በዘለቀው የእርስ በርስ ጦርነት እጅግ ለደህዩና ለሚሰቃዩ 19 ሚሊዮን የሚሆኑ ዜጎች እርዳታ እንዲደረግ ተማጽኖ አቀረበ። የመንግስታቱ ድርጅት ባለፈው ታህሳስ ወር ለዚሁ የሚውል 4.2 ቢሊዮን ዶላር መማጸኑ ይታወሳል። ሊሳ ሽላይን ከጄኔቫ ያጠራቀረችውን ዘገባ ዝርዝር ትዝታ በላቸው ይዛ ቀርባለች።
ከየመን ህዝብ 80 በመቶ ወይንም 24 ሚሊዮኑ ሰብአዊ እርዳታና ለደህንነቱም ጥበቃ እንደሚያስፈልገው የተባበሩት መንግስታት ድርጅት ዘገባ ይጠቁማል። ከነዚህ 10 ሚሊዮኑ ለከፋ ረሃብ እንደተጋለጡና በሚሊዮኖች የሚቆጠሩ ሌሎች ደግሞ ራሳቸውንና ቤተሰቦቻቸውን መመገብ የተሳናቸው እንደሆኑ ገልጿል ዘገባው። ለየመን እርዳታ የሚማጠነውን ጉባኤ የጠሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከፍተኛ የሰብአዊ መቅሰፍት ሲሉ ለገለጡት የየመን ቀውስ ዓለም አቀፍ ለጋሾች በቸርነት እጃቸውን እንዲዘረጉ ጠይቀዋል። እንደ አውሮፓ አቆጣጠር ከመጋቢት 2015 ዓ.ም ጀምሮ በዚያች ሀገር የእርስ በርስ ግጭት ከተባባሰ ወዲህ በብዙ ሺዎች የሚገመቱ ሰዎች ተገለዋል ወይንም ቆስለዋል ብለዋል። ክስተቱ የተፈጸመው ሳውዲ መራሹ ጥምረት የየመንን መንግስት በመደገፍ ሁቲዎች ላይ የቦምብ ዘመቻ ከጀመረ በኋላ ነው። እንደማንኛውም ግጭቶች አሉ ጉተሬሽ፣ እንደማንኛውም ግጭቶች ሁሉ ጦርነቱን በመጀመር ተጠያቂ ያልሆኑ ህጻናትና ልጆች በከፍተኛ ሰለባዎች ሆነዋል።
Some 360,000 children are suffering from severe acute malnutrition.
360,000 የሚሆኑ ልጆች በከፍተኛ ረሃብ በየዕለቱ ነፍስ ግቢ ነፍስ ውጪ ውስጥ ናቸው። አንድ ተአማኒ ዘገባ እንደሚናገረው የመን ውስጥ ዕድሜያቸው ከአምስት ዓመት በታች የሆነ 80,000 ሕፃናት ሞተዋል።
የመንግስታቱ ድርጅት ዋና ጸሐፊ በየመን ከሶስት ሚሊዮን በላይ ህዝብ ቤት ንብረቱን ጥሎ ለመሸሽ እንደተገደደ፣ የሀገሪቱ ጤና መዋቅር በመፍረሱ 20 ሚሊዮን የሚሆን ህዝብ የጤና አገልግሎት እንደሌለው፣ 2 ሚሊዮን የሚሆኑ ህጻናት ትምህርት ቤቶቻቸው በመፍረሳቸው የትምህርት ዕድል እንደሌላቸው ተናግረዋል። የብዙ እርዳታ ድርጅቶች ካዝና የተሟላ ባይሆንም ማንኛውም የተገኘ ገንዘብ በትክክለኛ መንገድ ተጎጂውን ህዝብ ለመርዳት እንደሚውል ቃል ገብተዋል ጉተሬሽ።
በአልጄሪያ ከሁለት ወራት ያነሰ ጊዜ ከቀረው ፕሬዝደንታዊ ምርጫ አስቀድሞ ከተመረጡ ለአምስተኛ ጊዜ የሚሆነውን የፕሬዝደንት አብደላዚዝ ቡተፍሊካን እጩነት በመቃወም አልጄሪያውያን ለቅዋሜ አደባባይ የወጡ ነው። 82ኛ ልደታቸው የተቃረበው የአልጄሪያው መሪ እንደ አውሮፓውያን የዘመን አቆጣጠር በ2013 የገጠማቸውን የአንጎል ውስጥ የደም ቧንቧ መዘጋት ተከትሎ በአመዛኙ የሚንቀሳቀሱት በእጅ በሚገፋ ተሽከርካሪ ወንበር ነው። የአሜሪካ ድምፁ ኤድዋርድ ኢሬኒያን ከካይሮ ያጠናቀረው ዘገባ አለ። አሉላ ከበደ ይዞታል።
ቁጥሩ የበዛ ተቃዋሚ ነው ሰሞኑን ጸረ ቡተፍሊካ መፈክሮችን እያሰማ ወደ መዲናይቱ አልጀርስና የወደብ ከተሞቹ አናባና ኦራን አደባባዮች መትመም የያዘው። በሌሎች ትናንሽ ከተሞችም ተመሳሳይ የተቃውሞ ትዕይንቶች እየታዩ ነው። የአረብ መገናኛ ብዙሃን ከትላንት በስቲያ እሁድ ፖሊስ ሰልፈኛውን ለመበተን አስለቃሽ ጢስ ሲተኩስ ነው በቴሌቪዥን መስኮቶች ያሳዩት። ይሁንና በትርምሱና በግርግሩ ያን ያህልም የበረታ ጉዳት የደረሰባቸው ሰልፈኞች ስለመኖራቸው የተዘገበ ነገር የለም። በያ ሰሞን የአረብ ተቃውሞ ማዕበል የሚል ቁልምጫ ተሰጥቶት በነበረውና ከጥቂት ዓመታት በፊትም ከቱኒዚያ እስከ ግብፅ በተቀጣጠለው በርካታ አገሮችን ማዳርሶ በነበረው የተቃውሞ እንቅስቃሴ ይሰሙ የነበሩትን የመሰሉ ድምፆች እያሰሙ የተሰሙት ወይም ያሰሙት የሕግ ባለሙያዎችን የሚወክሉ ቡድኖች ናቸው። ይህ በእንዲህ እንዳለም በትላንትናው ዕለት ለአገሪቱ ፓርላማ ንግግር ያሰሙት ጠቅላይ ሚኒስትር አህመድ ኡሃያ የተቃውሞ ሰልፎቹ ሰላማዊ እስከሆኑ ድረስ መንግስት አይቃወማቸውም ነው ያሉት።
ወንዘክሩ ሁና አነ ድስቱር ይዝመኑ ልሙዋጢኒን
ሰልፈኞቹ የቡተፍሊካን የስልጣን ዘመን ይገደብ ብቻ ሳይሆን ከስልጣን ይነሱ የሚሉ ጥያቄዎችንም ይጨምራሉ።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቀደም ብለን እንደጠቆም ነው በትላንቱ ምሽት በገጠመን የቴክኒክ እክል ምክንያት ያልተሰሙትን በርከት ያሉ ዘገባዎች እናሰማለን። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ።
በአሁኑ ወቅት የሚፈጸሙ ነዋሪዎችን የማፈናቀልና ንብረታቸውን የማውደም አድራጎት የዲሞክራሲ ትግሉን ያጨልመዋል ሲል የመላው ኢትዮጵያ አንድነት ድርጅት አስጠንቅቋል። በለገጣፎ ለደረሰው ጥፋትም የከተማው አስተዳደር እንዲጠየቅ ነው ጥሪ ያቀረበው። መለስካቸው አምሃ ተጨማሪ ዝርዝር ይዟል።
መኢአድ ዛሬ ባወጣው የጽሑፍ መግለጫ እንዳመለከተው ላለፉት 10 ወራት ኢትዮጵያን በለውጥ ጎዳና እንዳስገባ የሚነገርለት የጠቅላይ ሚኒስትር አብይ አህመድ መንግሥት የወሰዳቸው እርምጃዎች ያረኩት አይመስሉም። የጽሑፍ መግለጫው የለውጥ ኃይል ነው ተብሎ የሚነገርለትና በቅርቡ ወደ ሥልጣን የመጣው የዶክተር አብይ መንግሥት በዜጎች ላይ ሲደርስ የነበረውን መፈናቀልና ሀብት ንብረት የመዝረፍ እንዲሁም ዜጎችን በአሰቃቂ ሁኔታ የመግደልና ሌሎች ችግሮቹን ይከላከልለታል ተብሎ እምነት ቢጣልበትም ችግሩ እየተባባሰ እንጂ መፍትሄ ሲያገኝ ማየት አልተቻለም ይላል። ለሁኔታዎቹ መባባስ እንደ ምሳሌ ካነሳው አንዱ ደግሞ ሰሞኑን በኦሮሚያ ክልል በአዲስ አበባ ሰሜን ምስራቅ በምትገኘዋ ለገጣፎ ከተማ የተፈጸመውን የዜጎችን ቤት ማፍረስና ማፈናቀል ነው። ድርጊቱ እንደቆመ ከጋዜጠኞች ተነግሮ የመግለጫው አስፈላጊነትና ተገቢነት የተጠየቀ ቢሆንም የመኢአድ መሪዎች የተለየ መረጃ አቅርበው ተከራክረዋል። አቶ ሙሉጌታ አበበ የመኢአድ ምክትል ሊቀመንበር፣
በክልሉ ፕሬዝዳንት በአቶ ለማ መገርሳ ሲነገር ሰምቻለሁ። ሶሻል ሚዲያም ላይ ሲናፈስ ነበር። እኔ አንድ ብዙ ጊዜ ከዚህም በፊት ተሞክሮ ስላለን ለገጣፎን እውነት ኦሮሚያ ክልል ነው የሚመራው ወይስ የዛው ከተማ ከንቲባና ከተማ አስተዳደር ብቻ ነው የሚመራው ብሎ ጥያቄ የሚያስነሳ ነገር አለ። ዛሬ በዚህ ሰዓት እየፈረሰ ነው ለገጣፎ። ዛሬ አሁን እየፈረሰ ነው ለገጣፎን። ማን ነው የሚያስተዳድረው ምን ነው ለዛ ነው ብለዋል የክልሉ መንግስት። በሶሻል ሚዲያ ላይ አይቼዋለሁ መፍረስ እንዲቆም እንነጋገራለን የሚል ሲራገብ ነበር። ግን ተግባራዊ ስላልሆነ ወደ ሀያት መውጫ ጋር ያለው መስመሮች በለገጣፎ አሁን እየፈረሱ እንደሆነ ወደዚህ ከመግባታችን በፊት እየተደወለ እየተነገረን ነበር።
በአንድ በኩል የመያድን መግለጫ፣ በሌላ በኩል ደግሞ የኦሮሚያን ክልል አንዳንድ ባለስልጣናትና የከተማውን አስተዳደር ቀደም ብሎ የሰጧቸውን ማብራሪያዎች መሰረት በማድረግም መያድ የግንባታዎቹን ህጋዊነት ምን ያህል እንዳጣራ ከጋዜጠኞች ጥያቄ ተሰንዝረዋል። አቶ ሙሉጌታ አበበ ምላሽ ሰጥተውበታል።
ህጋዊ ነው ህጋዊ አይደለም የሚለውን ከማስመራችን በፊት ዜጎች ለምንድን ነው በህገ ወጥ መንገድ ቤት የሚሰሩት? የመኖሪያ ቤት ችግር ስላለ መፍትሄ ስላላገኙ በህጋዊ መንገድ የሚኖሩበት መስመር ስላልተመቻቸላቸው በህገ ወጥ መንገድ ብዙዎች ይገነባሉ። አሁንም የመንግስት ኃላፊነት የመኖሪያ ቤቱን ማመቻቸት ባይችል እንኳን ህገ ወጥ ቤቶች ሲገነቡ መዋለ ንዋያቸውን ሳያፈሱ ዜጎች እህቶቻችን በአረብ ሀገር ሄደው የሰው ፊት እያዩ ምራቅ እየተተፋባቸው ኢሰብአዊ ድርጊት እየተፈጸመባቸው ያገኙትን ገንዘብ አገራችን ገባን ብለው ቤት ይገነባሉ። ቤት ሲገነቡ ህገወጥ ከሆነ እዚያው ላይ ነው መቆም ያለበት። መዋለ ንዋያቸው ሳይፈስ፣ ገንዘባቸው ሳይባክን፣ ጉልበታቸው ሳይባክን ህገወጥ ነውና አቁም መባል አለባቸው። የመንግስት ዋና ስራው ይሄ ነው መሆን ያለበት። 10 ዓመት 15 ዓመት 20 ዓመት ከዛ በላይ ከኖሩ በኋላ ግሬደር ይዞ ሄዶ ቤት መናድ አይደለም የመንግስት ስራው መሆን ያለበት። መወገዝ ያለበትም ነገር አንዱ ይሄ ነው።
ቤታቸው ከፈረሰባቸው ወገኖች ለህጋዊነታቸው ማስረጃዎቻቸውን ለድርጅቱ ያካፈሉ እንዳሉም በጋዜጣዊ መግለጫው ላይ የተናገሩት የመያድ ሊቀመንበር ዶክተር በዛብህ ደምሴ በበኩላቸው ገና ከመጀመሪያው መግለጫው የወጣበትን ዓላማ አስረድተዋል።
የመላው ኢትዮጵያ አንድነት ድርጅት ከህግና ከስነ ስርዓት ውጪ የሚገነቡትን ቤቶች ይደግፋል ማለት አይደለም። እኛ ቤቶች በህጋዊ መንገድ ከመንግስት ፍቃድ ወስደው ህጉን አክብረው ቤት እንዲሰሩ እንፈልጋለን። ከዛ ውጪ ዓላማ የለንም እና ህገወጥ ግንባታውን በመደገፍ አይደለም ይሄንን ጋዜጣዊ መግለጫ የምንሰጠው።
መያድ በአሁኑ ወቅት ተባብሷል ላለው ችግር ሁለተኛ ምሳሌ አድርጎ ያቀረበው በማዕከላዊና በምዕራብ ጎንደር ተከስቶ የቆየውን ግጭት ነው። በአካባቢው ለተፈጠረው ግጭት መያድ ተጠያቂ ያደረገው ራሱን የቅማንት ኮሚቴ ብሎ የሚጠራው በሚል የገለጸውን አካል ነው። እንደ መያድ የጽሑፍ መግለጫ ደግሞ መንግሥት በዚህ አካል ላይ የማያዳግም እርምጃ እንዲወስድ ጥሪ ያቀርባል። ጋዜጠኞች ለዚህ ጥሪው ማብራሪያ ጠይቀው ነበረ። አቶ ሙሉጌታ አበበ መልሰዋል።
ድርጅታችን የሚያወግዘው ጦረኛ የሆነውን ኮሚቴ ነው እንጂ ቅማንትን አይደለም። ነገር ግን በቋራ አካባቢና በተለያዩ ቦታዎች ላይ በዚህ ህገ ወጥ በሆነ ኮሚቴ፣ ጦረኛ በሆነ ኮሚቴ ምክንያት ከቅማንትም ከአማራም በርካታ ሰዎች ሞተዋል። በርካታ ቤቶች ፈርሰዋል። በርካታ ንብረት ወድሟል። ይሄ ግጭትን የሚያበረታታና መሳሪያ የሆነ ኮሚቴ፣ መጠቀሚያ የሆነ ኮሚቴ ለቅማንትም ይሁን ለአማራው አንድም ጠብ የሚል ነገር ሊሰራ የማይችል ኮሚቴ ጦረኛ ስለሆነ በዚች ሀገርና በዚህ ሰዓት ደግሞ ጦርነት ለሀገራችን ያስፈልጋል ብለን ስለማናምን ይህ ኮሚቴ በህግ መጠየቅ አለበት የሚል አቋም አለን። የቅማንትን ጥያቄ ግን ህግና ህገ መንግስታዊ ሂደት አለው። በተደጋጋሚ ሲታይም ቆይቷል። የውሳኔም ጉዳይ ነው። ያን የተወሰደውን ውሳኔ ተግባራዊ ማድረግ ይጠበቅባቸዋል ሁለቱም።
የጽሑፍ መግለጫው እንዳለው በማዕከላዊና ምዕራብ ጎንደር በተፈጠረው ግጭት ከዘጠና ሺህ በላይ ነዋሪዎች መፈናቀላቸውን፣ በርካታ የቆሙ እንስሳት በእሳት መቃጠላቸውንና በሚሊዮን የሚቆጠር ንብረት መውደሙን መረጃዎች እንዳሉ ይናገራል። የክልሉ መንግሥትና የፌዴራል መንግሥትም ችግሩን ለመፍታት በሚያደርጉት ጥረት መኢአድ ከጎናቸው እንደሚቆም አረጋግጠዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። መለስካቸውን እናመሰግናለን። መኢአድ በትናንትናው ዕለት በሰጠው መግለጫ ላይ የተመረኮዘ ዘገባ ነበር። ዝግጅታችን ሲቀጥል የኦሮሚያ ክልል ፕሬዝደንት ለማ መገርሳ በለገጣፎ በተካሄደው ህገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አድማሱ ዳምጠው በተለይ ለአሜሪካ ድምፅ አብራርተዋል። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ ከትናንት በስቲያ ከተለያዩ ክልሎች የህብረተሰብ ክፍል ተወካዮች ጋር ባደረጉት ውይይት የለገጣፎን ጉዳይ በምሳሌነት አንስተው ጉዳዩ ሲፈጸም ባያውቁም ወቀሳዎች ወደ እርሳቸው መነጣጠራቸው ቅር እንዳላሰኛቸውና ህብረተሰቡ ከመሪዎቹ የሚጠብቀው ነገር መኖሩ ተገቢ መሆኑን አብራርተዋል። የቢሮ ኃላፊውን ማለት የኦሮሚያ ክልል የኮሚኒኬሽንስ ቢሮ ኃላፊውን ያነጋገረው እስክንድር ፍሬው ተከታዩን አድርሶናል።
ትኩረት ስቦ በቀጠለው የለገጣፎ የቤቶች መፍረስ ጉዳይ ጠቅላይ ሚኒስትር አብይ አህመድ የሰጡት የመጀመሪያ አስተያየት ነው የተደመጠው። ከሶማሌ፣ አፋር፣ ጋምቤላ፣ ቤንሻንጉልና ሀረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር የተወያዩት ጠቅላይ ሚኒስትሩ ለገጣፎን የጠቀሱት በምሳሌነት ነው፣ ህዝብ መሪዎቹን መውቀሱና የሚጠብቀው ነገር መኖሩ ተገቢ መሆኑን ለማሳየት።
በቅርቡ ለገጣፎ ላይ አንድ ስራ ተሰራ። እኔ ሲታቀድ ሲሰራም አልሰማውም፣ ሲፈጸምም አላውቅም። የኔ ስራ አይደለማ፣ ከተማ ስለማላስተዳድር የኔ ስራ አይደለም። ህዝቡ ግን የጮኸው አብይ ብሎ ነው። ትክክል ነው። ከእኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብህ ብሎ የሚያስቡ ነገር ስላለ ነው። በጉዳዩ አመዛዝኖ የእሱ ስልጣን ምንድን ነው፣ የእሱ ስራ ያልሆነው ምንድን ነው ብሎ ዝርዝር አይቶ አይደለም። በእርግጥ የሆነ ሆኖ ኃላፊዎች ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ የማይጠብቅ ሰው አይወቅስም።
ጠቅላይ ሚኒስትር አብይ አህመድ በዚህ የለገጣፎ ጉዳይ ላይ ወደ ዝርዝር ጉዳዮች አልገቡም። ከዚሁ ርዕስ ጋር በተያያዘ ዜና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በለገጣፎ በተካሄደው ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል እንዲሰማራ አዘዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ይህንን በተለይ ለአሜሪካ ድምጽ በስልክ አብራርተዋል።
አሁንም ቢሆን ህግንና ስርዓትን ማስከበር ምንም ለድርድር የሚቀርብ ጉዳይ ባይሆንም ግን በአሰራር ስህተቶች ካሉ በዝርዝር እንዲታዩና የእርምት እርምጃ እንደሚወሰዱም ጥቆማ ተሰጥቷል። በትላንትናው ለውይይቱ ከዚህ ቀደምም የቅሬታ ሰሚ ኮሚቴ ተዋቅሮ ነበረ። በዚሁ ሂደት እየተሰራ ነው። አሁንም ይህንን ጉዳይ የሚያጣራ አንድ ግብረ ኃይል ተደራጅቶ ወደ አካባቢው እንዲሰማራ ክቡር ፕሬዚዳንት ለማ መገርሳ አቅጣጫ አስቀምጠዋል። ግብረ ኃይሉ በጥቂት ቀናት ጊዜ ውስጥ የማጣራት ስራ የሚሰራ ይሆናል። ግብረ ኃይሉ አጣርቶ በሚያቀርበው ሪፖርት መሰረት የተፈጸሙ ስህተቶች ካሉ ይታረማሉ።
ስህተቶች ይታረማሉ ሲሉ ግን ምን ማለት ነው? ምን ይደረጋል?
መጀመሪያውኑም ህገወጥነትን ለመከላከል ስራው ሲሰራ መጀመሪያ የህገወጥ ይዞታዎችንና ግንባታዎችን የመለየት ስራ ነበረ አንደኛው። ሁለተኛው ይህንን የተለየውን ጉዳይ ከህብረተሰቡ ጋር ምክክር ማድረግ ነበረ። ያ ከተደረገ በኋላ ነው ወደዚህ እርምጃ የተወሰደው። አሁን የተሰሙ ቅሬታዎች ይሄ ሂደት እንዳልሄደ፣ ይዞታቸው ህጋዊ ሆኖ እያለ ህጋዊ እንዳልሆነ ተደርጎ እንደፈረሰባቸው፣ አድሏዊ አሰራር እንዳለ የሚነሱ ቅሬታዎች አሉ። የክልሉ መንግስት ህገወጥነትን መከላከል የህብረተሰቡ ፍላጎት በተሟላ መልኩና ፍትሐዊ የሀብት ክፍፍልንም ሆነ አስተዳደርን ለማረጋገጥ ነው ይህን ስራ ሲሰራ የቆየው። ሆኖም ግን እነኚህ ሂደቶች በሙሉ ከተጣሩ በኋላ ነው ወደዚህ የተገባው። አሁንም ግን ይሄ ጉዳይ ተነስቷል ነው። ይሄ ጉዳይ ከተነሳ አሁንም በር አንዘጋም ነው። እንደክልል ይሄ ግብረ ኃይል ሄዶ የሚያጣራውም እውነት ይሄ ነገር አለ የለም የሚለውን ነገር ነው። ምክንያቱም እኛ ባለን መረጃ እንደተወራው የድሃው ቤተሰብ ድሃው ብቻ ነው የተፈናቀለው የሚሉ አሉባልታዎች አሉ። ግን የመንግስት ሰራተኞችም የተለያዩ መዋቅር ውስጥ ያሉ አካላትም እዚህ ህገወጥ ስራ ውስጥ እንዳሉ የሚጠቁሙ መረጃዎች አሉ። ስለዚህ እውነታውን የቅሬታው መነሻና የተሰራበት ሂደት ምን እንደሚመስል ሁለቱን በማገናኘትና ትክክለኛውን ነገር በመለየት እውነትም ስህተት ካለ እዚህ ቦታ ላይ ስህተት አለ፣ የአፈጻጸም ስህተት ሲባል ወይንም ይዞታ እያላቸው ነው የፈረሰባቸው፣ ይዞታ ሳይኖራቸው ግን የፈረሰባቸው ህገወጥ መሆናቸው ደግሞ ትክክል ከሆነ ትክክል ሆኖ እነኚህን ነገሮች ነው የሚያጣራው።
አጣሪ ቡድኑ የሚያመጣው ውጤት የበለጠ ተአማኒነት እንዲኖረው ምን አይነት ሰዎችን ነው የሚያካትተው? እነማን ናቸው የሚያጣሩት? ግብረ ኃይል ውስጥ ማለት
ዝርዝር ተሳታፊዎቹ ቀጣይ በሚኖሩ ሂደቶች ይገለጻሉ። ሆኖም ግን አፈጻጸም ላይ ወይ ህግ ክፍተት ካለው ወይ ሂደቱ ላይ የሚጎረብጥ ነገር ካለው እነኚህ ነገሮችን በንጽህና የመግለጽ ጉዳይ ነው። ምክንያቱም ህገወጥነት ህጋዊነትን ያጠፋል። ህጋዊነት ጠፋ ማለት ደግሞ አድላዊ አሰራር ሀብት ያለውና ጉልበት ያለው እንደፈለገ ተንደላቆ ሲኖር፣ ሌላው ሀብት ያለው ጉልበት ያለው ብር ያለው የሚጎዳበት አሰራር ነው ህገወጥነት ማለት ነው። ለዚህ ነው ህገወጥነት ለድርድር የሚቀርብ ጉዳይ አይደለም፣ ህጋዊነት ብቻ ነው ነው አንደኛው። ሁለተኛ ነገር የክልሉ መንግስት ወደዚህ እርምጃ ሲገባ ሲጀመር ከታድሶ ጊዜ ጀምሮ ህብረተሰቡ ሲነሱ የነበሩ ቅሬታዎች በተለይም ከከተማ ጋር በተያያዘ የመሬት እና የህገወጥ ግንባታ ወረራዎች በሰፊው ነው ከህብረተሰቡ ቅሬታ ሲነሳ የነበረው። እነኚህን ህዝቡን ያስቀየሙና ያስቆረፉ ቅሬታዎችን አንድ በአንድ በመለየት ነው ወደ እርምጃ እየተገባ ያለውና ዞሮ ዞሮ የሚሰራው ስራ ሁሉ ህግና ህግ መሰረት ያደረገና የህግ ልዕልና ለማረጋገጥና የህብረተሰቡን ሰላማዊና ህጋዊ እንቅስቃሴ ፍትሃዊ በሆነ መልኩ ለማረጋገጥ የሚሰራ ስለሆነ ይሄንን የሚያጎድፍ ነገር ካለ በራን ዘጋም ነው። መጀመሪያውኑ ወደዚያ ስራ ሲገባ ከህብረተሰቡ ጋር በሰፊው ውይይት ተካሂዷል፣ መግለጫ ተሰጥቷል፣ ሰነዶች ተፈትሸዋል፣ የህዝብ አስተያየቶች ተሰብስበዋል። በእነኚህ ሂደት ውስጥ አሁንም ጉድለቶች ካሉ የክልሉ መንግስት እንዲፈትሽ የሚያደርግ ነውና በቅልቦና ለህዝብ አገልግሎት የሚሰራ ስለሆነ ታማኝነቱ ምንም ጥርጣሬ የለውም። ማን እዛ ላይ ይሳተፋል ይህንን በውል ሊገነዘብና ያላንዳች አድሎ ሊፈጽም የሚችል አካል ስለሆነ በዚህ በኩል ማን ይሳተፋል የሚለው በቀጣይ ዝርዝር የሚሰጥ ሲሆን፣ ግን ዋናው ጉዳይ ለህሊና የሚሰራና ለህግ የበላይነት ልዕልና የሚሰራ ስለሆነ በዚህ በኩል ምንም ጥርጣሬ አይኖርም።
አቶ አድማሱ፣ በህብረተሰቡ መካከል የሚነሳ ጥያቄ ነው አሁን የምጠይቀው። አሁን በአገሪቱ ውስጥ እየተካሄደ ያለውን ለውጥ እየመሩ ያሉት ዶክተር አብይ አህመድና አቶ ለማ መገርሳ፣ ቡድኑም እንግዲህ የለማ ቡድን ወይም ቲም ለማ ተብሎ ስለሚጠራ ነው እንደዚህ የምለውት፣ ያላቸው ከፍተኛ ተቀባይነት ይታወቃል በአሁኑ ሰዓት። እና እንደዚህ አይነት እርምጃዎችን በዚህ ሰዓት መውሰድ አንዳንዴ ሆን ተብሎ በነሱ ላይ ህብረተሰቡ እንዲያማር ለማድረግ የሚወሰዱ እርምጃዎች ናቸው ወይ? ለምን ጊዜው አሁን ተመረጠ ሲሉ አንዳንድ አሁን በአገሪቱ እየተካሄደ ያለውን ለውጥ በከፍተኛ ሁኔታ የሚደግፉ የህብረተሰብ ክፍሎች ይናገራሉ። ለምን አሁን የሚለውን እንዴት ነው የሚመልሱት እርስዎ? ለምን በዚህ ሰዓት ይሄን ጉዳይ ማድረግ አስፈለገ?
በጣም ጥሩ። ለውጥ ማለት ራሱ ለውጡ ያስፈለገበትና ከለውጡ በፊት የነበሩ ችግሮችን የመፈተሽ ስራ ነው ክልሉ ሲሰራ የነበረው። አንደኛው ከለውጡ በፊት የነበሩ ችግሮች አንድ በአንድ ሲጠኑ የመሬት ጉዳይ በተለይ የኦሮሚያ ክልል ውስጥ በተለይ ደግሞ ከተሞች አካባቢ የህገወጥነት መስፋፋት፣ የሙስና መስፋፋት፣ የህገወጥ ግንባታዎች ዋነኛ የህዝቡ አጀንዳዎች ናቸው። ሁለተኛ በኢንቨስትመንት አካባቢ የሚነሱ ጉዳዮች ከግንዛቤ የሚሆን ከአሰራር ግድፈት ከህብረተሰቡ የሚነሱ አንኳር ጥያቄዎች ነበሩ። እነኚህ ወደ ቦታ ለመመለስ ክልሉ አሁን ወደ እርምጃ ገባ እንጂ ባለፉት 6 ወራት መሰረታዊ የማስተካከያ እርምጃዎችን መደላድሎችን ሲሰራ ቆይቷል። ከኢንቨስትመንት ጋር፣ ከመሬት አስተዳደር እና አጠቃቀም ጋር፣ ከክልሉ መዋቅር አደረጃጀት ጋር፣ ከመልካም አስተዳደር ችግሮች ጋር። እነኚህ ሁላ ተዳምረው የመልካም አስተዳደር ችግሮች እንደነበሩ፣ እነኚህ መልካም አስተዳደር ችግሮች ደግሞ ከመሰረቱ ለመፍታት ነው መንግስት ቃል የገባው። ይሄ የለውጥ ኃይልም ወደ ስራ ሲገባ ለህዝቡ ቃል የገባውን ነገር በመተግበርና የትኛውንም ኢፍትሃዊ የሆኑ ድርጊቶችን በማስወገድ ህጋዊና ፍትሃዊ የሆኑ ነገሮችን ብቻ ስርዓት በማስያዝ ስርዓቱ ህዝቡን የሚጠቅም የሚያሳትፍና በተለይም በሚሰሩ ስራዎች ሁሉ የህዝብ ቅሬታዎች ተሰምቶ መፍትሄ እንዲያገኙ መደላድል የሚሆኑ መመሪያዎችና ደንቦችን ሲሰራ ነበር። ስለዚህ አንዱ የመሬት ጉዳይ፣ የመሬት አስተዳደር፣ ህገወጥ ግንባታ፣ የአርሶ አደር ተጠቃሚነት፣ እነኚህ አንኳር ጉዳዮች ናቸው። እነኚህ የጥናት ስራዎች ከተጠናቀቁ በኋላ ነው አጋጣሚ አሁን ወደ ስራ የተገባው። በአንድ ከተማ በሁለት ከተማ አይደለም፣ በሁሉም ክልል ከተሞች ናቸው። በአምስት ከተሞች ነው ይሄ ስራ ሲሰራ የነበረው። አሁንም አይደለም ደግሞ የተጀመረው። ለውጡ ከተጀመረ ጊዜ ጀምሮ ህብረተሰቡ ቅሬታ የሚያቀርብባቸውን ሴክተሮች የመለየት ችግሮቹን የመለየት የማጥናት የመፍትሄ አቅጣጫ የማስቀመጥ ደንብና መመሪያዎቹም በአዲስ የመከለስና የማስተካከል ስራዎች ሲሰሩ ቆይተዋል። አሁን የተጀመረው ጉዳይ አይደለም። ለገዛ ሆኖ አምና ነው የተጀመረው። ከ1000 በላይ ቤቶች አምና ነው የፈረሱት። መቱ ከተማ አሁን እየፈረሰ ነው። ቡራዩ ከተማ ቆይቷል የፈረሰው። ስለዚህ አሁን የተጀመረው ጉዳይ አይደለም። አንድ ሁለተኛ ነገር የህዝቡን መሰረ መሰረታዊ ቅሬታ ሲያሳድርበት የነበረውን ጉዳይ በማስተካከል መልካም አስተዳደር ማረጋገጥና ፍትሐዊ የሀብት አጠቃቀምን በተለይም ውስን የሆነውን የመሬት ሀብት ጥቂቶች የሚበለጽጉበት ህገወጥነት የሚያድግበት ሳይሆን ከተመርት በተቀመጠላቸው ፕላን መሰረት እንዲመሩ እንዲያድጉ ህብረተሰቡም እኩል ግልጽነት በተሞላው አሰራር እንዲጠቀም የማድረግ ስራ ነው።
አቶ አድማሱ ዳምጠው የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት። ሰሞኑን ደግሞ በተመሳሳይ ርዕስ ላይ ሰፋ ባለ ሁኔታ እንደምንነጋገር ተስፋ አድርጋለሁ። አመሰግናለሁ ለዛሬ።
አመሰግናለሁ። እኔም
ሰሞኑንም የፌዴራልና የኦሮሚያ ክልል ባለስልጣናት የተካተቱበት ቡድን በለገጣፎ ጉብኝት ማድረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። እስክንድር እንደጠቆመው በቀጣይ በወቅታዊ የኢትዮጵያ ጉዳዮች ላይ የቀደመውን ጨምሮ በስፋት እንዘግባለን። አሁን ወደ ሶስተኛው የመጽሔት ርዕስ እንሻገር። ከሁለት ዓመት በላይ በኦሮሞ ጃርሶና በሶማሌ ገሪ ጎሳዎች መካከል የነበረው ግጭት በእርቅ ተፈታ ይለናል። ዛሬ በእርቅ ሂደቱ ላይ የተሳተፉ የሁለቱ ጎሳዎች የአገር ሽማግሌዎች፣ ወጣቶችና ሴቶች በተለይ ለአሜሪካ ድምፅ እንደገለጡት በሁለቱም ወገኖች ከፍተኛ ጥፋት ያስከተለ ግጭት ትላንት በጭናቅሰን ጅጅጋ አካባቢ በምትገኘው በቱሉ ጉሌድ ባካሄዱት እርቅ ዘላቂ መፍትሄ በሚያስገኝ መንገድ መቋጨቱን ጠቅሶ የእርቅ ሂደቱም የአገር ሽማግሌዎቹ ያለማንም ጣልቃ ገብነት በራሳቸው ያካሄዱት ነው ይለናል። አዲስ ቸኮል ከስፍራው ባጠናቀረው ዘገባው
ለበርካቶች ሞት መቁሰልና ንብረት ውድመት መንስኤ የነበረውና አብዛኛው ነዋሪያቸውን ያፈናቀለው የገሪና ጃርሶ ጎሳዎች ግጭት ከሁለቱ ጎሳዎች የተውጣጡ 24 ሽማግሌዎች ቃለ መሃላ አካሄደው በጀመሩት እርቅ መፍትሄ አግኝቷል። የእርቁን ሂደት በተመለከተ ከሽማግሌዎቹ አንዱ የሆኑት የገሪ ጎሳ ተወካዩ አቶ ሙሄዲን ሀጂ ሀቢብ እንዲህ ይላሉ።
12 በገሪ ጎሳና 12 በጃርሶ ጎሳ የተመረጥን 24 ሽማግሌዎች ሆነን ባለፈው የቱሉ ወረዳና የጭናክሰን ወረዳ እንዲሁም የሁለቱ መስተዳድሮች ድሬዳዋ ላይ ባደረጉት ስምምነት መሰረት እና እነሱ ባስቀመጡት እቅድ መሰረት ከሁለቱም ጎሳ 12 ሽማግሌ መምረጥና ይህ ጉዳይ ማንም ሶስተኛ እጅ ሳይኖርበት እርስ በእርሳችን እንድንወያይ እድሉ ተሰጥቶን ያለፈው እሁድ ከሳምንት በፊት ድሬዳዋ ላይ ተገናኝተን ነበር። እሁድ በተሰጠን እቅድ መሰረት የሁለቱም መስተዳድሮች በሌሉበት የጭናክሰንም ሆነ የቱሉ እንዲሁም የዞንም ሆነ የክልል መስተዳደር የኦሮሚያም ሆነ የሶማሌ ክልል መስተዳደሮች በሌሉበት መከላከያ ሰራዊት በሌለበት ለእኛ ለ24 ሽማግሌዎች ብቻ እንድንወያይ ይህ ጦርነት ህዝባችንን ጠቀመ ወይስ ጎዳ በሚለው ጉዳይ ዙሪያ ራሳችን ተወያይተን የችግሩ አካልም እንደመሆናችን መጠን የመፍትሄውም አካል እንድንሆን ድሉ ተሰጥቶን እሁድ ከሰዓት የጀመረው ውይይት በ12 ሰኞ ለዚህ ዛሬ ለተገናኘንበት ቀጠሮ ለእርቅ በቅተናል።
የሀገር ሽማግሌዎች መጀመሪያ ድሬዳዋ ላይ በደረሱ ስምምነት ይዘት ላይ አቶ ሙሄዲን እንዲህ ይላሉ።
ድሬዳዋ ላይ ስንወያይ ያልቀመጥናቸው የስምምነት ነጥቦች አንደኛ፣ ያለምንም ቅድመ ሁኔታ ሰላምን መቀበል፣ ያለምንም ቅድመ ሁኔታ ህዝባችንና እኛ ታጣቂዎች ትጥቅ እንዲፈቱ ማድረግ። ይህንኑ ስምምነት ተስማምተን ለህዝባችን ካደረስን በኋላ በሁለቱም በኩል ታጥቆ የተገኘ አካል ከተገኘ በራሳችን ፍላጎትና በራሳችን ስምምነት መከላከያ ሰራዊት ትጥቅ እንዲያስፈታና እንዲወስድ እንዲሁም የዛሬዋን የተገናኘንባት ቀጠሮ እስከምትደርስ ድረስ በሁለቱም በኩል ይህንን የጀመርነውን የሰላም ጥረት ያደናቀፍ ግለሰብም ይሁን በቡድን ከተገኘ አጋልጠን ለመንግስትና ለህግ እንድናቀርብ። ትንሽ የዛሬዋ ስምምነታችን ከባለፉት ስምምነቶች ለየት የሚያደርጋት እኛ 24 ሽማግሌዎች በምንወያይበት ጊዜ በሃይማኖታችን መሰረት በቁርአን ተማምለናል። እያንዳንዱ ሽማግሌ በሃይማኖቱና በሚያምነው እምነትና በቁርአን ሲምር ከዛሬዋ ጀምሮ የጃርሶን ልጅና የገሪል ልጅ ለሽቼ ላለማየት በኩል አይን እንደማይ ጎሰኝነት ተቀራውቶኝ ለጃርሶ ጎሳ እንደማላግዝ ገሪም ደግሞ ለገሪ ጎሳ እንደማላግዝ በሁለታችንም በኩል ችግር ፈጣሪውን አጋልጠን ለመንግስት ልናቀርብ በቁርአን ተባብለናል። ያንኑ የ24ታችንን ሽማግሌዎች ስምምነት ወደ ታች በማድረስ ዛሬ ደግሞ ከሁለቱም ወገን ከሴቶች፣ ከሽማግሌዎች፣ ከወጣቶች፣ ከምሁራኖች፣ ከሃይማኖት አባቶች የተውጣጡ በርከት ያሉ ከሁለቱም ጎሳ ሰፊ መድረክ ፈጥረን የአራታችንን ስምምነትና ውል እና ቃል ኪዳን ተቀብላችኋል ወይ የሚል ጥያቄን ያቀረብንላቸው። የተቀበላችሁትን ስራ እኛም ተቀብለናል። ባላችሁ የገባችሁትንም ቃል እኛም ባላችሁም ቃል እንገባለን። ከዛሬ ጀምሮ ለስራም እንጂ ለጥፋት ያንንቀሳቀስ ቃል እንገባለን ብለው እዚህ የተገኘው ህብረተሰብ በሙሉ ምንወልናል።
በዛሬው ዕለት በቱሉ ጉሌድ በሚገኝ ልዩ የእርቅ ቦታ የሀገር ሽማግሌዎች የደረሱበትን ስምምነት ለሁለቱ የገሪና ጃርሶ ጎሳ ተወላጆች አስታውቀዋቸዋል። የእርቁ ሂደት ተሳታፊ የነበረው የጃርሶ ተወላጁ ወጣት ከዲር አብዲ ስለ ሂደቱ እንዲህ ይላል።
ያንን እርቅ ህዝቡ ደግሞ የነሱን ሰምቶ ከተሰማ በኋላ ህዝቡ ደግሞ ተቀብሎታል። ያው እርቁ ምን እንደሆነ ዘርዝርልኝ ስትለው ያው ሁለት ነገር ነው እርቁ አሁን የተካሄደው። እርቁ ግዴታ ተኩስ መቆም አለበት። ሰላም ትፈልጋላችሁ አትፈልጉም ወይ? ሰላም እንፈልጋለን። ሰላም የምትፈልጉ ከሆነ ተኩሱን አቁሙትና ከዛ በኋላ እንወያይ ነው። እሺ እኛ ሰላም እንፈልጋለን፣ እርቅ እንፈልጋለን፣ በሰላም መኖር እኛም መጀመሪያ እንፈልግ ነበረ አትን ነው እንጂ ከዛ እሺ ብለን ተቀባብለናል።
በሁለቱ የኦሮሞና የሶማሌ ጎሳዎች መካከል በግጦሽና የመሳሰሉ ጥቃቅን ጉዳዮች መጋጨትና ግጭቱ ሳይስፋፋ በባህላዊ መንገድ መፍታት የተለመደ ነበር ያሉት የሀገር ሽማግሌዎች፣ የአሁኑ ግጭት ግን በሁለቱ ጎሳዎች የተጀመረ አልነበረም ይላሉ።
የሁለቱ ጎሳ አለመግባባት አይደለም፣ የሁለቱ ወረዳ አለመግባባትም አይደለም። በእርሻም አልተጋጩ፣ በውሃም አልተጋጩ፣ በግጦሽም አልተጋጩ። የፖለቲካ እጅ አለበት። የዛሬ ወደ ሁለት ዓመት ወደሚሆን አካባቢ የፖለቲካ እድሜ ለማራዘም ሆን ተብሎ ይህ በቱሚና በስራችን ብቻ ሳይሆን በአጠቃላይ በኦሮሚያና በሶማሌ ክልል አዋሳኝ ያሉ ወረዳዎች በሙሉ ግጭት ሆን ተብሎ እንጂ መሰስ የተደረገ ይመስለኛል።
አሁን እርቁ ቢካሄድም የሁለቱ ዓመታት ግጭቶች ግን ያስከተሉት ጠባሳ ከባድ ነው እና ድጋፍ እንደሚያስፈልጋቸው ነው አቶ ሙሄዲን ሀጃቢ የሚናገሩት። እንደ አቶ ሙሄዲን ገለጻ ሁለቱም ጎሳዎች ቤትና የእንስሳት መኖን ጨምሮ በርካታ ንብረቶቻቸው ስለወደመና የእርሻ ስራም ስላልሰሩ አስቸኳይ ድጋፍ ያስፈልጋቸዋል። የምስራቅ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት ወይዘሮ ቦንሲቱ ኢብራሂም መንግስት የሚጠበቅበትን ለማድረግ ዝግጁ መሆኑን ለነዋሪዎች እንዳረጋገጡ ይገልጻሉ።
ውሳኔያችን ነው። ወደ ቀያችን መመለስ እንፈልጋለን፣ አብሮ መኖር መቀጠል እንፈልጋለን በሚል ተማመኑ። ከዛ በኋላ ነው የመንግስት አካል መጥቶ ይሄን ነገር እንዲያረጋግጥ የጋበዙት። በዚህ ግብዣቸው መሰረትም አሰራጅ የሁለቱ ክፍል የጸጥታ ዘርፍ ኃላፊዎች ጀርጀረራን ከማገልቹ ከኦሮሚያ ክልል አብዱላሂ አህመድ አብዲ፣ የሶማሌ ክልል ምክትል ጸጥታ ዘርፍ ኃላፊ፣ የፋፈን ዞን አስተዳዳሪና የምስራቅ ሐረርጌ ዞን አስተዳዳሪ ከነ ሙሉ ካቢኔዎቻቸው ወረዳም ካቢኔዎች በተገኙበት፣ የምስራቅ እዝ ምክትል ዋና አዛዥ በተገኙበት ውይይት ተደርጎ ህዝቡ ከአሁን በኋላ የሚፈልገው ወደ ቀዬው መመለስና ሰላማዊ ኑሮ ማረስ ካያለበትም ማረስ እንዳለበት መማር ያለባቸው ልጆቻቸውም እንዲማሩ፣ የተቋርጦ የነበረው ልማትም ወደ ልማት መለስ እንፈልጋለን በሚል ውይይቱ የተደረገ ሲሆን መንግስት ግን ድጋፍ እንዲያደርግላቸው እንደ ካሁን ቀደሙ የግል ፍላጎታቸውን ለማራመድ ከህብረተሰቡ የሚሰጥ የነበረው አስተያየት መሳሪያም አንፈልግም፣ ጥይት የሚያቀርብልንም አካል አንፈልግም፣ በጥይት የሚጠብቀንም አንፈልግም፣ ጣልቃ የሚገባብንም አንፈልግም። አብረን ስንኖር ነበረ። አብረን መኖራችንን እንድንቀጥል መንግስት የጥበቃ ድጋፍ የልማት ድጋፉን እንዲያደርግልን እንጠይቃለን የሚናበረ በዚህ መሰረትም የሁለቱም ዞን መስተዳድሮች
የሶማሌና ኦሮሚያ ክልሎች በሀገሪቱ ረጅሙን ያስተዳደር ወሰን የሚጋሩ ክልሎች ሲሆኑ በተለይ ባለፉት ሁለት ዓመታት ከሞያሌ እስከ መይሶ ባሉት የሁለቱ ክልሎች አዋሳኝ አካባቢዎች መካከል በተፈጠረ ግጭት ሁለቱም ክልሎች እያንዳንዳቸው ከአንድ ሚሊዮን በላይ ነዋሪዎቻቸው እንደተፈናቀሉ ይናገራሉ። በአሁኑ ሰዓት የተፈናቀሉትን መልሶ የማቋቋም ሂደት በሁለቱም ክልሎች እየተሰራ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። አብራችሁን ቆዩ። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና በሰሜን ኮሪያው መሪ በኪም ጆንግ ኡን መካከል የሚደረገው ሁለተኛው የመሪዎች ጉባኤ በቪየትናም ከተማ ሃኖይ ነገ ረቡዕ ይጀመራል። ሁለቱ መሪዎች ለጉባኤው እየተዘጋጁ ባሉበት በአሁኑ ወቅት የደቡብ ኮሪያ ከተማ ነዋሪዎች ምን ይጠብቃሉ? አስተያየቶቻቸውን አጋርተዋል። የአሜሪካ ድምፅ ዘጋቢ ስቲቭ ሚለር ከሶል ተከታዩን አጠናቅሯል። ሶሎሞን ክፍሌ ያቀርበዋል።
የቪየትናም ከተማ ሃኖይ የዩናይትድ ስቴትስና ሰሜን ኮሪያ መሪዎችን ጉባኤ ለማስተናገድ ዝግጅቷን ቀጥላለች። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ዓመት ሰኔ ላይ ሲንጋፖር ውስጥ የደረሱትን የኑክሌር ስምምነት ማስቀጠል በሚችሉበት መንገድ እንደገና ተገናኝተው የሚወያዩት ነገ ማታ ነው። ፕሬዝደንት ትራምፕ ባለፈው ሳምንት ሲናገሩ የነገው ውይይታቸው ስኬታማ እንደሚሆን አስረድተው ነበር።
I think next week's going to be very exciting. It's going to be the second summit. I think a lot can come from it.
ጥሩ ስብሰባ እንደሚሆንና ብዙ ውጤቶችም እንደሚገኙበት ይሰማኛል። ከሁለተኛው የመሪዎቹ ጉባኤ ቢያንስ በመጨረሻው የኒውክሌር ጦር መሳሪያ ባለቤትነትን ለማስቀረት ይቻላል የሚል ተስፋ አለኝ።
በሁለቱ መሪዎች መካከል የሚካሄደው ጉባኤ ውጤት በቀጥታ ባህረ ሰላጤውን ይመለከታልና የደቡብ ኮሪያ ከተማ የሶል ነዋሪዎች በዚህ ጉዳይ ላይ በርካታ አስተያየቶች አሏቸው። በሶል ለረጅም ጊዜ የኖሩት ኮሪያዊ አሜሪካዊ ዊሊያም ቾ የሃኖይ ጉባኤ ውጤት ተግባራዊ ስለመሆኑ እርግጠኛ አይደሉም። በአጠቃላይ ያላቸው አስተያየት ግን አዎንታዊ ነው።
I don't think that it has to be denuclearization, but he does have to provide
ውጤቱ የኒውክሌር ጦር መሳሪያ ባለቤትነትን ሙሉ በሙሉ ማብቃት ላይሆን ይችላል። ግን የሰሜን ኮሪያው መሪ ቢያንስ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ምክር ቤቶች የጣሉባቸውን ማዕቀቦች ለማስነሳት ተጨባጭ ማረጋገጫ ማቅረብ ይኖርባቸዋል። ብዙ ሰዎች ኪም ጆንግ ኡን ፈጽሞ ይህን አያደርጉም ብለው ያስባሉ። ነገር ግን የኒውክሌር ጦር መሳሪያዎችን ይዘው ከመቆየት የሚያተርፉት ነገር ባለመኖሩ የሚስማሙ ይመስለኛል።
በዩናይትድ ስቴትስና ሰሜን ኮሪያ መሪዎች መካከል ሊካሄድ የታቀደውን ሁለተኛ ጉባኤ በመቃወም ሰልፍ በተካሄደበት ስፍራ ላይ የተገኙት የነጻነት ኅብረት ቃል አቀባይ ኪም ሳንግ ጂም የተለየ አስተያየት አላቸው።
ቡካነ ዋንጀናን ፒኤኳ ጋትያ ደንዳጎ ሰኛ ጋር
ፒዮንግያንግ ላለፉት 70 ዓመታት በደቡብ ኮሪያ ላይ የምትፈጽመው ትንኮሳ ተግባር አልተለወጠም። እኔ እንደሚመስለኝ ሰሜን ኮሪያ ማውደም ያለባት ጠቅላላ የኒውክሌር ጦር መሳሪያዎቿን ነው። ቀለሆቹን፣ መተኮሻዎቹን ሁሉ ማውደምና መሳሪያዎቹን የሚገደቡ ባለሙያዎችን ማንነት ማሳወቅ ይገባታል። እናም የሚወሰዱት እርምጃዎች የተሟሉ መሆን አለባቸው።
ኪም ሳንግ ጂን በመጨረሻም መከበር ያለበት መሠረታዊ ደንቡ እንጂ ከእኔ ይቅር የማለት ጊዜያዊ መግባባት አይደለም ሲሉ አስምረውበታል። ሌላዋ የደቡብ ኮሪያ ከተማ ነዋሪ ኪም ኡን ሱክ ደግሞ ለቪኦኤ ሲናገሩ
በሁለቱ መሪዎች መካከል ውይይት መካሄዱ ጥሩ ነው። የኒውክሌር ጦር መሳሪያ ባለቤትነት ማስቀረትና ሁለቱን ኮሪያዎች እንደገና መልሶ ማዋሃድ የሚሉ ሀሳቦች ግን ለእኔ ገና አልተዋጡልኝም። የሁለቱ መሪዎች ጉባኤ መካሄድ ጉዳት የለውም። ሰሜንም ሆነች ደቡብ ኮሪያ በአሁኑ ሰዓት ዝግጁ ባለመሆናቸው ግን ከጉባኤው ጠብ የሚል ነገር ይኖራል ብሎ መጠበቅ መቻኮል ነው። ሁለቱ ኮሪያዎች አሁንም የሚተያዩት በጥርጣሬ ነው።
ፕሬዚደንት ትራምፕና ኪም ጆንግ ኡን ለሁለተኛ የመሪዎች ጉባኤ የሚገናኙት ነገ ረቡዕና ሐሙስ ለሁለት ቀናት እንደሚሆን ተዘግቧል።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ተገባዷል። ወደ ቅንብሮች ክፍለ ጊዜ ነው የምንገባው። አስተናጋጆች አሉላ ከበደና
ቆንጂት ታየነን ወደ አሉላ እንዳለው ወደ ቅንብሮቹ እናልፋለን። በአማራና በትግራይ ክልሎች የሚታየውን ውጥረት ለማርገብ ከተለያዩ የሀገሪቱ ክፍሎች የተውጣጡ ምሁራን ሰሞኑን በመቀሌ ከተማ ያካሄዱትን የሁለት ቀናት ጉባኤ የመቀሌው ዘጋቢያችን አለም ፍስሐ ተከታትሎታል። እንሆ
በአማራ ትግራይ ህዝብና ልሂቃን አንድነትና ሰላማዊ ግንኙነት ላይ ያተኮረው የመጀመሪያው ህዝባዊ ውይይት በተለያዩ አርዕስት የተለያዩ ጥናታዊ ጽሑፎች ይቀርባሉ። በመቀሌ ዩኒቨርሲቲ የህብረተሰብ ሳይንስና ቋንቋዎች ኮሌጅ አስተማሪና ተመራማሪ ዶክተር ገብረየስ ተክሉ የውይይት ዓላማው ሲናገሩ
አሁን የተካሄደ ያለው ውይይት የሰላም ኮንፈረንስ በአማራና በትግራይ መካከል ህዝቦች መካከል በየቦታው ይካሄድ ዘንድ የመጀመሪያው ፈርቀዳጅ የሆነ ኮንፈረንስ ነው። ስለዚህ ይህ ኮንፈረንስ በጭብጡ በአማራና በትግራይ መካከል ያለው ውጥረት ማርገብና ሰላም ማምጣት ቢሆንም ከተለያዩ ከኦሮሚያም ከሌሎችም አካባቢዎች ምሁራን ሊቃውንት ተገኝተዋል። ዋናው ዓላማ ማለዘብ ነው። አሁን ያለውን ውጥረት አለዝቦ ህዝብ ለህዝብ፣ ፖለቲከኛ ለፖለቲከኛ፣ የሃይማኖት መሪ ለሃይማኖት መሪ፣ ሲቪል ማህበራት ከሲቪል ማህበራት ጋር አገናኝቶ አወያይቶ ይሄ ከፊት ለፊታችን አይናችን ጋርዶ ለጠብ የሚጋብዘን ነገር ቀዶ መጣል ነው።
የውይይቱ አስተባባሪ ዶክተር ገብረየስ እንደተናገሩት የሁለት ህዝቦች ፖለቲከኞችና ሌሎችም የሚያቃቅሩ ነገር በመተው ወደ አንድነትና ሰላም የሚያመጣቸው ነገሮች ለመራመድ የሚያግዝ የውይይት መድረክ ነው። በዚህ የመጀመሪያው ህዝባዊ የውይይት መድረክ የኢትዮጵያ ታሪክ፣ የአማራና የትግራይ ግንኙነት የሚሉትና በጠቅላላ እስከ 8 ጥናታዊ ጽሁፎች እንደሚቀርቡ ይታወቃል። ጥናታዊ ጽሁፍ ከሚያቀርቡት አንዱ በዲላ ዩኒቨርሲቲ የታሪክ መምህርና ተመራማሪ የሆኑት ዶክተር ቴድሮስ ኃይለማርያም ናቸው። ዶክተር ቴድሮስ ዛሬ ያቀረቡ ጥናታዊ ጽሑፋቸው ይዘት ሲናገሩ
እኔ እዚህ ላይ የማቀርበው የትግራይና የአማራ ህዝቦች ታሪካዊ ግንኙነትን የሚመለከት ነው። በዚህም ለዛሬ ለተፈጠሩት ችግሮቻችን ምናልባት ከታሪካችን ሂደት መልስ እናገኝ ይሆን ወይ የሚል ጥያቄ ይዤ ነው የማቀርበው።
ዶክተር ቴድሮስ ከዚህ በአማራና ትግራይ ህዝብና ልሂቃን አንድነትና ሰላማዊ ግንኙነት ላይ ያተኮረ የመጀመሪያ ህዝባዊ ውይይት የሚጠብቁት ነገር ሲናገሩ እንዲህ ይላሉ።
እነዚህን ሀገራዊና አካባቢያዊ ጉዳዮችን መፍትሄ ያጡ እንዲህ አደጋ በጣም ከፍተኛ ጡዘት ላይ ደረጃ ላይ ስለደረሰ ይህንን የሚያደርግብና ወደ ሰላማዊ ንግግር፣ ወደ ሰላማዊ ውይይት፣ ሰላማዊ መፍትሄዎችን መፈለግ ጅማሮ ይሆናል እና በአገሪቱ ውስጥ ትልቅ ንቅናቄ ይፈጥራል ብዬ ነው። በዚህ በምሁራን ብቻ ሳይሆን ከመንግስታም ውጭ ያሉ ህዝቡን በአጠቃላይ ወጣቱን ክፍል፣ ሴቶችንም፣ ሃይማኖት አባቶችንም፣ የሀገር ሽማግሌዎችንም፣ ተቋማትንም፣ ኤንጂኦዎችንም በሙሉ የሚያሳትፍ ሰፊ ንቅናቄ ይፈጠራል። መልስም እናገኛለን፣ መፍትሄ እናገኛለን የሚል ተስፋ አለኝ። ከፍተኛ ተስፋ አለኝ።
በዚህ መድረክ ከጅማ ዩኒቨርሲቲ የመጡት ጽሑፍ አቅራቢ ደግሞ ዶክተር ደሬሳ ዴው ይባላሉ። የጥናታዊ ጽሑፋቸው ይዘት
እኔ ለአማራና ትግራይ ህዝቦች መማሪያ ሊሆን የሚችል የሌሎች ሁለት ብሔሮች ግንኙነት መስተጋብርን ላይ ነው የማቀርበው። እሱም የኦሮሞና የም ብሔረሰቦች ላይ ነው። እነኚህ የሚገኙት የም እና ኦሮሞ የሚገናኙት በግቤ ጉጀብና ዲዴሳ ወንዞች ወይም ሶስት ማዕዘን ቅርጽ ባለው መልክዓ ምድር አካባቢ ሰፍረው የሚገኙ የኦሮሞና የየም ህዝቦች መካከል ያለውን መስተጋብር ያለውን መማሪያ ሊሆኑ የሚችሉ እና ልምድ ሊቀሰምባቸው የሚችሉ የእነኚህ ሁለት ህዝቦች ግንኙነት ላይ ከዚህ በፊት ያደረግኩትን ጥናታዊ ጽሁፍ ለዚህ መማሪያ እንዲሆን ነው የመጣሁት ማለት ነው።
ዶክተር ደሬሳ ደቡ የዚህ ውይይት አስፈላጊነት ሲናገሩ እንዲህ ይላሉ።
ይህ ውይይት በጣም አስፈላጊ ነገር ነው። ከዚህ በፊት የተሰራው መጥፎ ስራ መማሪያ እንዲሆን እንዳይደገም ማድረግ እና ባለን በጎ ምግባር ላይ እያዳበርን በጎ ግንኙነቶቻችን ላይ እያዳበርን እንድንሄድ ማድረግ ላይ ነው ሊሰራ የሚገባው። ከዚህ መድረክም የምጠበቀው በዚህ ላይ የበለጠ እንዲሰራ አቅጣጫ የሚያስቀምጥ ሆኖ መገኘት አለበት የሚል ውጤት ነው የምጠብቀው።
በመጨረሻ ከወሎ ዩኒቨርሲቲ በዚህ ውይይት ለመሳተፍ የመጣ ወጣት ዳኛቸው አየነው ነው። ወጣት ዳኛቸው በወሎ ዩኒቨርሲቲ የሰላም ልማትና ጥናት መምህርና ተመራማሪ ነው። ወጣት ዳኛቸው የዚህ መድረክ አስፈላጊነት እንዲህ ይገልጠዋል።
ከዚህ መድረክ የምንጠብቀው ትልቁ ነገር ከምንም በላይ ባለው ችግር ይፈጠራል። በየትኛው መስተጋብር እስካለ ድረስ ችግር ይፈጠራል። ችግር ካለ ደግሞ በህዝብ በግለሰብ መካከል ያለ ግንኙነት መልኩ ሊቀይር ይችላል። ይህ ተፈጥሯዊ ነው። ግጭት ተፈጥሯዊ ነው። ግጭት አይቀርም። ትልቁ ነገር ግጭትን ሰላማዊ በሆነ መንገድ ፈቶ ጥሩ ማለት ግጭት በራሱ መጥፎም ጥሩም አይደለም። ግጭትን የምናስተናግድበት መንገድ ነው ትልቁ የግጭትን ውጤት የሚቀይረው። ይህንን የግጭትን ውጤት እንደ መልካም አጋጣሚ ተጠቅመን በሁለቱ ህዝብ መካከል ያለውን የቆየ ታሪካዊ እርስ በርስ ግንኙነት ለማምጣትና ለወደፊትም ከሁለቱ ህዝብ አልፎ ለኢትዮጵያ የሚተርፍ ውይይት አድርገን ለመለያየት የመጣ ነው። እዚህ ከኢትዮጵያ የተገኘ ነው። ለዚህ ደግሞ የሙዳሙያ ሚና ትልቁ ነገር ምንድን ነው? ቀጣይ ከአሁን የመጀመሪያ መድረክ ነው። የህዝብ ለህዝብ ግንኙነት በተመለከተ ምሁራን በሉት ሌሎችም ሰዎች ተገናኝተን ስናገር የመጀመሪያ መድረክ ነው። ቀጣይ መድረኮች በአማራ ክልል ዩኒቨርሲቲዎችም በትግራይ ክልል ዩኒቨርሲቲዎችም የሚፈጠሩበትን መንገድ ማመቻቸት፣ ሌላው የሚቀርቡ ሳይንሳዊ ጥናቶች አሉ። ከነዛ ሳይንሳዊ ጥናቶች ተሞርክዘን በቀጣይ የምንሄድበትን አቅጣጫ ተመካክሬ የጋራ ኃላፊነት የዘመን ላይ ለመለያየት ነው ትልቁ አላማ። እዚህ ጋር ስንገኝ
ሁሉም ለሰጠኝ ቃለ ምልልስ አመሰግናለሁ። አለም ፍስሀ ከመቀለ።
እኛም አለም ፍስሀን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ተከታዩም እዚያው መቀሌ ያቆየናል። አረና ለሉዓላዊነትና ዲሞክራሲ ፓርቲ በመቀሌ ከተማ ያካሄደው ህዝባዊ ስብሰባ ዋና የመነጋገሪያ ርዕስ የፓርቲው የፖሊሲ አማራጮች እንዲሁም የኢትዮጵያ አገራዊ ሁኔታዎች ነበሩ ይለናል ሙሉጌታ አጽብሃ ባጠናቀረው ዘገባ። የድርጅቱ አባላትና ደጋፊዎች እንዲሁም የመቀሌ ነዋሪዎች ጭምር በተገኙበት በዚህ የአረና ስብሰባ ሊቀመንበሩ አቶ አብርሃ ደስታ ባስተላለፉት መልእክት የከተማይቱ አስተዳደር ስብሰባውን ባልተለመደ ሁኔታ እንድናካሄድ ተባብሮናል ማለታቸውንም ገልጠዋል። ሙልጌታ፣
አረና ለሉዓላዊነትና ዲሞክራሲ በመቀለ ከተማ ያካሄደው ህዝባዊ ስብሰባ ዋና መነጋገሪያው የፓርቲው ፖሊሲ አማራጮች እንዲሁም የኢትዮጵያ ሀገራዊ ወቅታዊ ሁኔታ ነበሩ። የድርጅቱ አባላትና ደጋፊዎች እንዲሁም የመቀለ ነዋሪዎች ጭምር የተገኙበት ነበር የአረና ስብሰባ። የፓርቲው ሊቀመንበር አቶ አብርሃ ደስታ እንደተናገሩት የከተማይቱ አስተዳደር ስብሰባውን ባልተለመደ ሁኔታ እንድናካሄድ ተባብረናል ብለዋል።
ስብሰባው በጣም አሪፍ ነው። ብዙ ሰው መጥተዋል። የምንፈልገውን ያህል መጥተዋል እና የተዋጣ ነበረ። በጣም የተሳካ ስብሰባ ነበር። በዚህ አጋጣሚ የመቀሌ ከተማ አስተዳደር ማዘጋጃ ቤት ፈቅዶልናል። ምንም አላስቸገረንም። በጣም ደስ የሚል ነው። ቅስቀሳ ስናደርግም ባልተለመደ መልኩ ምንም ያለን ማንም ያስተጓጉለን አካል የለም እና በጣም ደስ ብሎናል። በጣም ነው የምናመሰግነው።
አረና የእሁድን ህዝባዊ ስብሰባ መቀሌ ላይ ያደረገው በአራት ዓመታት ለመጀመሪያ ጊዜ ሲሆን እስካሁን ሊቆየ የቻለው በሀገራዊ ወቅታዊ ሁኔታ ተጠምዶ የቆየ ስለነበረ መሆኑን የተናገሩት ሊቀመንበሩ አቶ አብርሃ ተመሳሳይ ስብሰባዎች ከአሁን በኋላ በተከታታይ እንዲካሄዱ በሌሎች ከተሞች ውስጥም መድረኮች እንደሚዘጋጁም አመላክቷል። በዚሁ በመቀለ ማዘጋጃ ቤት አድራሽ በተካሄደው ውይይት ላይ የተናገሩት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት በአድራሹ ውስጥ የተከናወኑ ከ50 ዓመታት በላይ ያስቆጠሩ ብዙ ትውስታዎች እንዳሏቸው ገልጸው በ60ዎቹ ዓመታት ለትግል ያነሳሱ የነበሩ ዘፈኖችና መዝሙሮች እንደ ምሳሌ አንስተዋል። ይሁን እንጂ አሉ አቶ ገብሩም በመቀጠልም ከሁሉም በላይ ግን ከ18 ዓመታት በፊት በተፈጠረው ህወሓት ሁለት ቦታ የከፈለበት የመጨረሻ መድረክ የተካሄደው እዚህ አድራሽ ውስጥ ነበረ። በኢትዮጵያ ፖለቲካ ላይም የፈጠረው ተጽዕኖ ትልቅ ነው ብለዋል።
ቅድመ 18 ዓመት ካድራ ሰው ዝገዛ አትዮም ሓሳብና ክነቅርብ ሓሲብና ረጊፆም ወፂኦም ዝተባሃለሉ
ከ18 ዓመት በፊት ካድሬዎች እዚህ ተሰብስበው ሀሳባችን ለመግለጽ አስበን መድረክ ረግጠው ወጡ የተባል ነው። ከዛ በኋላ ለ18 ዓመታት መድረክ ረግጠው ወጡ እየተባልን እየተረገምንበት አንጃ እየተባልን ስንረገም የቆየነው ስብሰባ የተካሄደው እዚህ ነበር። መጋቢት 15 18 ዓመት ሊሞላው ነው። አሁን ደግሞ ህዝብ ባደረገው ትግል ይህ ይቀር ተብሎ የካቲት 11 በጋራ ያከበርንበት ሁኔታ ተፈጥሯል። ይህ ከ18 ዓመታት በፊት ቢሆን ኑሮ በዛን ጊዜ ካድሬዎች ባይረብሹም አመራሮቹም ባይረብሹም ከኋላችን የደህንነት ሰዎች እየላኩ ሰብአዊ መብታችን ባይጣስ ኑሮ አሁን እየታየ ያለው የፖለቲካ ቀውስ አንገባም ነበር ብያምናለሁ ነው ያሉት። በውይይቱ ከተነሱ አጀንዳዎች አንዱ የመገንጠል መብት ጉዳይ ሲሆን ሊቀመንበሩ አቶ አብርሃ ደስታ የድርጅታቸው አቋም እንዲህ ሲሉ ገልጸዋል።
አሁን ብዙ ሰዎች ትግራይ ራሷ መቻል አለባት ወይም መገንጠል አለባት የሚለው ነገር ከእሾዎች ተነስተው ነው። እንደዚህ እየተገደልን ነው፣ እየታፈንን ነው፣ እንደዚህ እየሆነን ነው፣ የዲሞክራሲ ችግር አለ ነው። በአጠቃላይ የዲሞክራሲ ችግር ስላለ ትግራይ ለራሷ መገንጠል አለባት ምናምን የሚለው ነገር ለእኔ አይዋጥልኝም። መሆን ያለበት ትግራይ ራሷ መቻል አለባት። አዎ፣ በኢኮኖሚ ራሷ መቻል አለባት። ለትግራይ ትኩረት ሰጥተን መስራት ይኖርብናል። በአማራ ክልል ያሉ ሰዎችም ለአማራ ክልል ትኩረት ሰጥተው መስራት አለባቸው። ይሄ በየክልሉ በየወረዳው ማልማት አለብን፣ ያግባባናል። ፕላስ እነዚህ ችግሮች የዲሞክራሲ ችግሮች ናቸው እንጂ የአብሮነት ችግሮች አይደሉም። ከሌሎች አካባቢዎች ከኢትዮጵያ ጋር አብረን ስለሆነን የመጡ ሳይሆን በኢትዮጵያ በአሁን ሰዓት ዲሞክራሲ ስለሌለ፣ ትክክለኛ ፍትህ ስለሌለ፣ ትክክለኛ ስርዓት የዜጎችን ደህንነት የሚጠብቅ ስርዓት ስለሌለ ነው።
በመሬት አስተዳደር ጉዳይ የሚነሱ ችግሮች ከፖሊሲ የሚመነጩ መሆኑን አቶ አብርሃ ጠቁመው የመሬት ባለቤት ህዝብና መንግስት ናቸው የሚለው ሀሳብ መንግስት የህዝብን መሬት እንዳሻው ለመውሰድ የሚያግዘው ነው ብሎ ፓርቲያቸው እንደሚያምን ተናግረዋል። መፍትሄ ሲሉም ባቀረቡት ሀሳብ የመሬት ባለቤትነት ለህዝብ ሊሰጥ ይገባል ብለዋል። በሌላ በኩል ደግሞ በትግራይ የተለያዩ አካባቢዎች የመልካም አስተዳደር ችግሮች መኖሩ አቶ ገብረው አስራት ተናግሯል። በወልቃይትም በራያም የአስተዳደር እንጂ ሌላ ጥያቄ አለ ብሎ አረና እንደማያምንም አቶ ገብረው አስራት ተናግሯል። በዚህ ጉዳይ የትግራይ ግዛት የማስፋፋት እንቅስቃሴ ተብሎ የሚነገረው ትክክል አይደለም ያሉት አቶ ገብሩ አሁን ያለውን አከላለል ከመካሄዱ በፊት በትግራይ አስተዳደር ስር የነበሩ ውድ ማዕድናት ያሉባቸው ቦታዎች ወደ አፋር ተካሏል። ግዛት የማስፋፋት ሀሳብ ቢኖር ኑሮ ያ ቦታ ለትግራይ ትልቅ ጥቅም ነበረው ብለዋል። በቋንቋ ላይ ስለተመሰረተው የክልሎች ወሰኖች አከላለልም አቶ ገብሩ ሲናገሩ የቀድሞ አከላለል የሚፈለግ ከሆነም በትግራይ ብቻ ሳይሆን በሌሎች አካባቢዎች ይነሳል፣ ወይም ደግሞ የአከላለል ስርዓቱ በአጠቃላይ መቃወም ይቻላል ብለዋል። በህወሓት 44ኛ ዓመት ምስረታ የካታ 11 የአረና አመራር አባላት ተገኝታችኋልና እርቅ ፈጽማችኋል ወይ ተብሎ ለተነሳው ጥያቄ መልስ የሰጡት ወይዘሮ አረጋሽ አዳነ እንዲህ ብለዋል።
ምስ ህወሓት ተገበረት እርቅ ኣይኮነት ዝፀውዑና ብተዘዋር መንገዲ ህወሓት ኢድ ነይሩ
ህወሓት ጋር የተደረገ እርቅ አይደለም። ወደ መድረኩ ጥሪ ያቀረቡልን በተዘዋዋሪ የህወሓት እጅ ሊኖረው ይችላል። በትግራይ ነጋዴዎች ማህበር ነው ጥሪ የቀረበልን። እነሱ ሲገልጹልንም እስካሁን ተለያይተን ቆይተናል፣ በመለያየታችሁ ማዝነናል፣ በእናንተ ላይ ይደርስ የነበረውን ችግርም እናውቃለን ብለውናል። እስከ ተለያያችሁበት ጊዜ አሁን ያለችውን ትግራይ ይሁን ኢትዮጵያ እንድትፈጠር ታግላችኋል። እስካሁንም የምስጋና መድረክ አዘጋጅተን አናውቅምና ሁላችሁም በአንድ መድረክ ተገኝታችሁ ልናመሰግናችሁ ይገባል ብለው ነው የንግድ ማህበረሰብ ጥሪ ያቀረቡልን ነው ያሉት። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታ ጽብሃን ለዘገባው እናመሰግናለን። አድማጮች፣ አጭር የፕሮግራም ማሳሰቢያ ይኖረናል። ኢህአዴግ ከመጪው ምርጫ አስቀድሞ መጠሪያ ስሙን እንደሚቀይር፣ አንድ ፓርቲ እንደሚሆንም፣ ተከትሎም በውስጡ የሚገኙት ፓርቲዎች የሚከስሙ መሆናቸውን ያስታወቀበት ዘገባ በነገው ምሽት በዲሞክራሲ በተግባር ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን።
አድማጮች፣ ለዛሬ ምሽት ለማክሰኞ ምሽት ያሉን ዝግጅቶች በዚሁ ያበቃሉ። መሰነባበታችን ነው። ነገ እንደገና እንገናኛለን፣ ረቡዕ ማለት ነው። አሉላ ከጠቀሰው ዝግጅት ጋር ሆነን እንመለሳለን። እስከዚያው አንድ ሁለት ደቂቃ ያለ ይመስላል። አሉላ፣ ሙዚቃ ጋብዘህ ነው የምትሰናበተው ይሆን?
የሚሻል ይመስለኛል ቆንጅት። ብዙ ዘገባ ብዙ ዜና ነውና ትንሽ ፋታ የሚወሰድበት ወዲሁም ወደ ትግርኛ የምንሸጋገርበት ሙዚቃ መርጠናል። የሺ ደምላሽ ናት ምርጫችን። የአልበሟም ርዕስ የሆነውን ቅኔን እናስከትላለን። በእኛ በኩል በዚሁ ተሰናበትን። ሰላም፣
ደህና ደሩ።
ከሰሙ ለይተ የልቤን ጥፍጥሬ ቅንጣቷል ጋር አንተም ጆሮ ስጠ ልብን አስከትለ I said, Benny.